ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚ ሆኑ።
Thank you very much. I'm so humbled and thrilled when I just heard the news. Thank you very much. It is
በጣም አመሰግናለሁ። አሁን ወሬውን ስሰማ ክብር ይስማኛል። ለአፍሪካ ለኢትዮጵያ የተሰጠ ሽልማት ነው።
ጠቅላይ ሚኒስትር አብይ አህመድ የሽልማቱን ዜና ሲቀበሉ የተናገሩትን የሰማችሁ። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ከዛሬ አርብ መስከረም 30 2012 ልዩ ልዩ ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሳችን ጆ ጊልስ ነው። አብላጫው የምሽቱ ዝግጅታችን በዚሁ በዘንድሮ የኖቤል የሰላም ሽልማት ጠቅላይ ሚኒስትር አብይ አህመድ የተሸለሙትን ዙሪያ ያተኩራል።
ከዓለም ዙሪያና ከሀገር ውስጥ የተለያዩ አካባቢዎች የተሰጡ ምላሾች እንዲሁም የአዲስ አበባው ባላደራ ምክር ቤት በሚል የተቋቋመው ቡድን በዛሬው ዕለት የተሰጠውን ጋዜጣዊ መግለጫ ይዘናል። በቅድሚያ ግን የሰዓቱን የዓለም ዜና።
ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ ያደራ ሽልማት ነው ሲል ጽህፈት ቤታቸው አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። ይህንን በምሽቱ አብይ ርዕስ እናቀርበዋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል ሽልማትን ለመቀበል ያበቃቸው ምክንያት የኖርዌይ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን አስረድተዋል። አምስት አባላት ያሉት የኖቤል ኮሚቴ የኢትዮጵያን ጠቅላይ ሚኒስትር ለሽልማቱ የመረጣቸው ስልጣን ከተረከቡ ከጥቂት ወራት በኋላ በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ተገትቶ እርቅና ሰላም እንዲመጣ በወሳኝ ተነሳሽነት በወሰዱት እርምጃ እንደሆነ አስታውቋል። ሊቀመንበሯ ያደረጉትን ንግግር አዳነች ፍስሐዬ ታቀርባለች።
እንደተሰናዳ እናቀርባለን። ወደ ተከታዩ ዜና ስናልፍ ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ የፕሬዚዳንቱን ጽህፈት ቤት አባላት ያሳፈረ አውሮፕላን ትላንት ተከስክሶ 8 መንገደኞችና የበረራውን ሰራተኞች በሙሉ ማለቃቸው ተዘገበ። የፕሬዚዳንቱ ፌሊክስ ተሸክዲ ለአሜሪካ ድምጽ በሰጡት ቃል የፕሬዚዳንቱ ሾፌር፣ የሎጂስቲክ ኃላፊና ወታደሮችም ያሉበት ቡድን ወደ ዋና ከተማዋ ኪንሻሳ እያመራ ሳለ በረራውን ከጀመረ ከአንድ ሰዓት በኋላ ከራዳር እይታ መሰወሩን ገልጠዋል። የአደጋው መነሾ እስካሁን በውል አልታወቀም። የአውሮፕላኑ መከስከስ አደጋ ዛሬ ጠዋት እንደወጣ በመቶዎች የተቆጠሩ የፕሬዚዳንቱ ደጋፊዎች በሳቸው ላይ የተሞከረ መፈንቅለ መንግስት መስሏቸው በመደናገጥ ኪንሻሳ ጎዳና መውጣታቸውን የአገር ውስጥ መገናኛ ብዙሀን ዘገባዎች አሳይተዋል። ይሁን እንጂ የሰጉበት ጉዳይ እውነት መሆኑን የሚያመለክት እስካሁን ምንም መረጃ አልተገኘም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኖርዌዩ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን አምስት አባላት ያሉት የኖቤል ኮሚቴ የኢትዮጵያን ጠቅላይ ሚኒስትር ለሽልማቱ የመረጠበትን ምክንያት ስልጣን ከተረከቡ ጥቂት ወራት በኋላ በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ተገትቶ እርቅና ሰላም እንዲመጣ በወሳኝ ተነሳሽነት በወሰዱት እርምጃ ምክንያት እንደሆነ ተናግረዋል። ንግግሩን የያዘ ዘገባ አዳነች ፍስሐዬ ይዛለች።
የኖርዌይ የኖቤል ኮሚቴ ሊቀመንበር በሪት ሬስ አንደርሰን ለጠቅላይ ሚኒስትር አብይ አህመድ ስለተሰጠው ሽልማት አስታውቀዋል።
The Norwegian Nobel Committee has decided to award the Nobel Peace.
የኖርዌይ የኖቤል ኮሚቴ የዘንድሮውን የ2019 ዓመተ ምህረት የኖቤል የሰላም ሽልማቱን ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመስጠት ወስኗል። ሰላም ለማምጣትና ዓለም አቀፍ ትብብር እንዲኖር ላደረጉት ጥረት በተለይም በሀገራቸውና በኤርትራ መካከል የነበረው የጦርነት ሁኔታ ቆሞ እርቅና ሰላም እንዲመጣ ባደረጉት ወሳኝ እቅዳቸው ምክንያት ነው ለሽልማቱ የተመረጡት። በኢትዮጵያ በመስራቅና በሰሜን ምስራቅ የአፍሪካ ቀጠናዎች እርቅና ሰላም እንዲኖር ለሚጥሩት ባለድርሻዎች እውቅና ለመስጠትም ጭምር ነው።
ሬስ አንደርሰን አያይዘውም አብይ አህመድ ባለፈው አመት ሚያዝያ ወር ላይ የኢትዮጵያ ጠቅላይ ሚኒስትር ሲሆኑ ከኤርትራ ጋር የሰላም ንግግር እንዲቀጥል ለማድረግ ፍላጎት እንዳላቸው ግልጽ አድርገዋል ብለዋል። ከፕሬዝዳንት ኢሳያስ አፈወርቂ ጋር በቅርብ በመተባበርም ለረጅም ጊዜ የቆየውን ሰላምም ሆነ ጦርነት አልባ ሁኔታን ለመቀየር የሰላም መርሆችን ቀየሱ። እነዚህ መርሆች ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌና መስከረም ወር አስመራና ጅዳ በፈረሟቸው ሰነዶች ላይ ሰፍረዋል ሲሉ ሊቀመንበሯ አስታውሰዋል። የኖርዌይ የኖቤል ኮሚቴ ዋና ጸሐፊም ሆነው የሚያገለግሉት የኖቤል ተቋም ዋና ስራ አስኪያጅ ኦላቭ ኒልስታድ ጠቅላይ ሚኒስትር አብይ አህመድን ስልክ ደውለው ነበር ያበሰሯቸው።
Yes, hello, Mr. Prime Minister. This is Mr. Njalstad speaking. I am the Secretary of the Norwegian Nobel Committee and calling from Oslo.
የኖርዌይ የኖቤል ኮሚቴ ጸሐፊ ከኦስሎ ነው የደወልኩሎ። የዚህ የአመቱ የኖቤል ሽልማት ተረካቢ በመሆኑ እንኳን ደስ ያለው ማለት ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ይመልሳሉ።
Thank you very much. I'm so humbled and thrilled when I just heard the news. Thank you very much. It is
በጣም አመሰግናለሁ። አሁን ወሬውን ስሰማ ክብር ይሰማኛል። ለአፍሪካ ለኢትዮጵያ የተሰጠ ሽልማት ነው። የተቀሩት የአፍሪካ ሀገራት መሪዎች በአህጉራችን ሰላም ከመገንባት ሂደት አንጻር እንዴት በአውንታዊ መንፈስ እንደሚቀበሉት መገመት ይችላል። በጣም አመሰግናለሁ። ከፍተኛ ደስታ ተሰምቶኛል።
በመስማቴ ደስ ይለኛል። ተስፋውንም እጋራለሁ።
የኖርዌይ የኖቤል ኮሚቴ ሊቀመንበር ሬስ አንደርሰን በኤርትራና በኢትዮጵያ መካከል የሰላም ስምምነት ለማድረግ የተቻለው ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የድንበር ኮሚሽን እንደ አውሮፓ አቆጣጠር በ2002 ዓ ም የሰጠውን ብይን ካለምንም ቅድመ ሁኔታ ለመተግበር ባሳዩት ፍላጎት ምክንያት ነው ብለዋል። ይሁንና ሰላም በአንድ ወገን ብቻ ሊመጣ ስለማይችል ጠቅላይ ሚኒስትር አብይ አህመድ እጃቸውን ሲዘረጉ የኤርትራው ፕሬዝደንት ተቀብለው ጨብጠውታል። በሁለቱም ሀገሮች መካከል የተደረገውን ሰላም በኦፊሴል እንዲከናወን ረድተዋል በማለትም ሬስ አንደርሰን አስገንዝበዋል። የኖርዌይ የኖቤል ኮሚቴ የኖቤል ሽልማቱ ለኢትዮጵያና ለኤርትራ ህዝቦች አውንታዊ ለውጦችን ለማምጣት ይረዳል የሚል ተስፋ እንዳለው ሬስ አንደርሰን ጠቁመዋል።
አድማጮች ስርጭታችን እስከ 4 ሰዓት ይቀጥላል። አሁን ከዓለም ዜናዎች አንዱን አስከተል። ቱርክ ሰሜን ምስራቃዊ ሶሪያ ድንበር ዘልቃ የከፈተችውን ከህግ አግባብ ውጪ እንዳይሆን ራሷን እንድትቆጣጠር የሰሜን አትላንቲክ ሀገሮች ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የኔስ ስቶልተንበርግ ከሶሪያ ኩርድ ተዋጊዎች በኩል የጸጥታ ስጋት እንዳለባት እንደሚገነዘቡ አመልክተው፣ ይሁን እንጂ አሁን የተከፈተው ጥቃት በእስላማዊ መንግስት ቡድን ላይ የተገኙትን ድሎች አደጋ ላይ ሊጥል እንደሚችል አስጠንቅቋል። ስቶልተንበርግ ይህን ያሳሰቡት ዛሬ ኢስታንቡል ውስጥ ከቱርክ ውጭ ጉዳይ ሚኒስትር መቭሉት ካቮሶግሉ ጋር ባደረጉት ጋዜጣዊ ጉባኤ ላይ ነው። የቱርኩ የውጭ ጉዳይ ሚኒስትር አገራችን በተደቀነባት አደጋ ከኔቶ በኩል ድጋፍ ትጠብቃለች ብለዋል።
የቀድሞዋ በዩክሬን የዩናይትድ ስቴትስ አምባሳደር በፕሬዝደንት ዶናልድ ትራምፕ ላይ ከስልጣን ለማሰናበት የሚያበቃ ጥፋት ጠፍቶ እንደሆን ምርመራ በከፈቱት የተወካዮች ምክር ቤት ኮሚቴዎች ፊት በዝግ ሸንጎ ቀርበው ቃላቸውን ሊሰጡ ገብተዋል። የውጭ ጉዳይ ሚኒስቴር ባለስልጣናቱ የምስክርነት ቃላቸውን እንዳይሰጡ ባለስልጣናቱን ለመከልከል ሲሞክር እንደነበረም የሚታወቅ ነው። ፕሬዚደንት ትራምፕ ፖሊሲዎቻቸውን ለማበላሸት ይፈልጋሉ ያሉ መሰረተ ቢስ ውንጀላዎችን ተከትለው ማሪ ዩቫኖቪችን ባለፈው ግንቦት ወር ከዩክሬን አምባሳደርነታቸው እንዳነሷቸው ይታወሳል። ዋይት ሀውስ ምርመራውን ህገ መንግስቱን የጣሰ ነው ብሎ አልሳተፍም ባለው ውሳኔው ቀጥሏል። የውጭ ጉዳይ ሚኒስቴርም በአውሮፓ ህብረት የዩናይትድ ስቴትስ አምባሳደሩን ጎርደን ሰንላንድን በውዴታ የምስክርነት ቃል እንዳይሰጡ አግዷል። ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ባለፈው ሐምሌ ያደረጉትና በምክር ቤት ለተከፈተባቸው ምርመራ ምክንያት የሆነው የቴሌፎን ንግግር ላይ ምንም ያጠፋሁት ነገር የለም በሚለው ክርክራቸው እንደቀጠሉ ናቸው። ግንባር ቀደሙን የዲሞክራቲክ ፓርቲውን ፕሬዚደንታዊ እጩ ተፎካካሪ ጆ ባይደንንና ልጃቸውን ሀንተርን እንዲመረምሩ ሚስተር ትራምፕ የጠየቋቸው ዘለንስኪም ይህን ካላደረክ የሚል የእጅ ጥምዘዛ ነገር አልደረሰብኝም ሲሉ ተናግረዋል። የቀድሞ ምክትል ፕሬዚደንት ጆ ባይደንና ልጃቸው ሀንተር ጥፋት መፈጸማቸውን የሚያሳይ አንድ ማስረጃ የለም። ምክር ቤታዊ ምርመራውን እየመሩ ያሉት ኮሚቴዎች ትናንት ለሚስተር ትራምፕ የኤነርጂ ሚኒስትር ሪክ ፔሪና ለፕሬዚደንቱ የግል ነገረ ፈጅ የቀድሞ የኒውዮርክ ከንቲባ ሩዲ ጁሊያኒ ሁለት ረዳቶች ቀርባችሁ ቃላችሁን ስጡ የሚል መጥሪያ ልከው ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ሜትር ባንድ አጭር ሞገድ በአሀዱ ሬዲዮ ኤፍኤም 94.3 ላይና በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ ጠቅላይ ሚኒስትር አብይ አህመድ ያሸነፉት የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአደራ ሽልማት ነው ሲል ጽህፈት ቤታቸው አስታወቀ። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ ዕዳ ይቆጠራል ማለታቸውን ገልጸዋል። የኖቤል የሰላም ሽልማቱ ጠቅላይ ሚኒስትር አብይ አህመድና ኢትዮጵያ በዓለም አቀፍ መድረኮች ያላቸውን ተሰሚነት የሚጨምር መሆኑን ደግሞ የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ተናግረዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፈዋል።
መሪያቸው በጩነት መቅረባቸውን ከሰሙ ኢትዮጵያውያን የኦስሎውን ስነ ስርዓት በተለያዩ መንገዶች የተከታተሉ ጥቂቶች አይደሉም። ጠቅላይ ሚኒስትሩ ግን ዛሬም ስራ ላይ ነበሩ። ማሸነፍ አለማሸነፋቸውን ለማወቅ በቀጥታ ከመከታተል ይልቅ በመደበኛ ስራ ላይ ተጠምደው ነበር። ጽፈት ቤታቸው እንደጠቆመው የ2019 የኖቤል የሰላም ሽልማት ኦስሎ ላይ ይፋ ሲደረግ እሳቸው ለዚህ ሽልማት ካበቋቸው አንዱ የሆነውን የሱዳን ጉዳይ ከሀገሪቷቻቸው አብደላ ሐምዶክ ጋር እየመከሩ እንደነበር ነው ጽፈት ቤታቸው የገለጸው። አስደሳቹን ዜና የሰሙትም በዚያ ስራ ላይ እንዳሉ ነው። ጠቅላይ ሚኒስትሩ የኖቤል የሰላም ሽልማት ማሸነፋቸውን እንደሰሙ የነበራቸውን ስሜት ያጋራኝ መዋዘ ጥበባት ዳንኤል ክብረት ነው።
ልክ አንድን ጉዳይ ከጨረሱት በኋላ ወደ ቀጣዩ ነው። የስራ ባህላቸው እንደዛ ነው። አንድ ጉዳይ ይጨርሳሉ፣ ሲያልቅ ወደ ቀጣዩ ይሄዳሉ። ያን ጉዳይ እንድታነሳባቸው እና በዛ ጉዳይ ላይ ብዙ መነጋገር አይፈልጉም። አሁን ቀጣዩ ስራ ላይ ነው ማተኮር የሚፈልጉት እና በእንዲህ አይነት ጉዳይ እጅግ ትሁት ናቸው። እንዲህ አይነቶቹን ነገሮች በጣም በማድነቅ እና በጣም ከፍ በማድረግ ጉዳይ በእጅግ ትሁት ናቸው እና በቃ እኛ ሰራን እንድንሸለም አይደለም የሰራ ነው። ከመጣ እናመሰግናለን። እንደ እዳ ነው መቁጠር ያለብን። እሳቸው እንደ እዳ ነው የቆጠሩት። እንደ እዳና ብዙ ነገር ለመስራት እንደተከፈለ ቀብድ ብዙ ለአገር ለዓለም ለሕዝብ ሰላም እና አንድነት ለመስራት ሕዝብ ቀድሞ እንደከፈለው ቀብድ ነው ያዩት።
የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫም ተመሳሳይ ሐሳብ አንጸባርቀዋል። ሽልማቱ ለሁሉም የኢትዮጵያ ህዝቦች የተበረከተ ነው ያሉት የፕሬስ ኃላፊው የመተባበራችን ውጤት ምን ሊሆን እንደሚችል ያሳያል በማለትም አብራርተዋል።
ዛሬ ለመሪያችን የተሰጠው እውቅና ሽልማት እኛ ኢትዮጵያውያን አንድ ስንሆን፣ ስንደማመጥ፣ ስንከባበር ለሰላም ለይቅርታና ለፍቅር አእምሯችንንና አካላችንን ስናስገዛ ሁሉንም ነገር ማሸነፍ እንደምንችል ታላቅ መልእክት ያስተላለፈ እውቅናና ሽልማት ነው። ስለዚህ ይሄ ሽልማት ምልክት የሚሆነው ላለፈው በ18 ወራት ለተሰሩ ስራዎች ሳይሆን በቀጣይ ስለምንሰራቸውም ስራዎች መልእክት ያስተላልፈልን። ከዚህ በኋላ ባሉት ጊዜያት እኛ ኢትዮጵያውያን በርካታ ልዩነቶች ቢኖሩንም ልዩነቶቻችንን በሰከነ ሁኔታ ሊያጣሉን፣ ሊያቃቅሩን፣ ሊከፋፍሉ የሚችሉ ነገሮችን ትንሽ ቦታ ሰጥተን በትልቁ አንድ ሊያደርጉን፣ ሊያስማሙንና ሊያስተባብሩን የሚችሉት ተግባራትና ስራዎች ላይ ከሰራን የታሪካችንንም መልካም መልካም ነገር ካጎላን እንከኖቹን በልካቸው ለትምህርት ብቻ ካነሳናቸው እኛ ኢትዮጵያውያን አሸናፊ እንደምንሆን እናም ይሄ ለኢትዮጵያውያን የተሰጠም ያደራም ሽልማት አድርገን እንወስደዋለን።
በተለያዩ መስኮች የተሰማሩ ኢትዮጵያውያንም ሽልማቱ ትልቅ ትርጉም ያለው ከፍተኛ ግምት የሚሰጠው መሆኑን ተናግረዋል። ለስድስት ዓመታት በተባበሩት መንግስታት ድርጅት የስልጣን እርከን ሶስተኛ ሰው በመሆን ያገለገሉት የቀድሞው አንደር ሴክሬተሪ ጀነራል ኢትዮጵያዊው ዶክተር ተገኘ ወርቅ ጌቱ አንዱ ናቸው።
በጣም ደስ ብሎኛል። ትልቅ ነገር ነው ለሀገራችን፣ ለህዝባችን፣ ለአህጉራችን እና በጠቅላላ ለታዳጊ ሀገሮችም ትልቅ ነገር ነው። ያነቃቃል። ሁለተኛ ደግሞ ለሰላም ለሚሰሩ ኃይላት ትልቅ አስተዋጽኦ ያደርጋል። ለአካባቢያችን መረጋጋትና ሰላም አብሮ ለመስራትና አብሮ ለመኖር ለብልጽግናችንና ለሰላማችንም ጥሩ ትልቅ አስተዋጽኦ ያደርጋል። እንደ ኢትዮጵያዊነቴ ደግሞ በጣም ኮራለሁ። ትልቅ የሚያኮራ ድርጊት ነው። ይገባቸዋል።
ዶክተር ተገኘ ወርቅ እርስዎ እንግዲህ የተባበሩት መንግስታት ድርጅት አንደር ሴክሬተሪ ጀነራል ሆነው ለስድስት ዓመታት አገልግለዋል። በዓለም አቀፍ ደረጃ ያለውን ሁኔታ ያውቁታል። ዛሬ የዶክተር አብይ አህመድን ማሸነፍ ተከትሎ ኢትዮጵያና እሳቸው በሰፊው በመገናኛ ብዙሃን እየተጠሩ ነው። በአገር ውስጥ የወሰዷቸው እርምጃዎች፣ ነጻና ፍትሐዊ ምርጫ ለማካሄድ ቃል መግባታቸው፣ ኤርትራና ጅቡቲን ለማቀራረብ ያደረጉት ጥረት፣ በኬንያና በሶማሊያ መካከል ተፈጥሮ የነበረውን አለመግባባት ለመቅረፍ መስራታቸው፣ በሱዳን ለተፈረመው የሰላም ስምምነት የእሳቸው የተጫወቱት ሚና፣ ሌሎችም እየተጠቀሱ ነው የሚገኙት እና ኢትዮጵያ በዚህ ሁሉ ምንድን ነው የምትጠቀመው? አንድ ሰው የኖቤል ሽልማት ሲያሸንፍ የአንድ ሀገር መሪ አገሪቷ ከግለሰቡ በተጨማሪ ከመሪው በተጨማሪ የሚኖራት
ትልቅ አሴት ነው። ሁለተኛ ተመልካች ከውጭ ሀገር ጋር በሚኖረን ግንኙነት ለኢኮኖሚ ፕሮስፔሪቲና ለመሻሻል ለምናደርገው ጥረት ከውጭ ግንኙነት ጋር ፖዚቲቭ የሆነ አስተዋጽኦ ይኖረዋል።
አዎንታዊ የሆነ አስተዋጽኦ
ሁለተኛ አሁን ባለው ሁኔታ የጀመሩትን ጅማሬ ወደፊት ለማስቀጠል የውጭ እርዳታና የውጭ ድጋፍ ኢንተርናሽናል ሰፖርት ለማግኘት ይቻላል። ሶስተኛ በትንንሽ ነገሮች የሚቆራቆዙን አሁን ኢትዮጵያ ተዳክማለች፣ ውስጣዊ ችግር አላት ከሚል አንዳንድ አግሬሲቭ የሆነ እርምጃ የሚወስዱ ኔሽኖች አሉ። ለምሳሌ እንደ ግብጽ እና ኢትዮጵያ ይህን ሪኮግኒሽን ማግኘቷ በኢንተርናሽናል ፎረምም ለምናደርገው የመደራደርና የመቆም እንትን ድጋፍ ያስገኝልናል፣
ዓለም አቀፍ መድረክ።
አዎ፣ ስለዚህ ትልቅ አስተዋጽኦ ያደርግልናልና ለእኛ ጥሩ እሴት ነው። ይህንን እሴት ይዘን ያንን መመንዘር የምንችልበት አስተዋጽኦ ይሆናል ብዬ እገምታለሁ።
ደራሲና የማህበረሰብ ጤና አማካሪ የሆኑት ዶክተር ኤርሲዶ ለንዴቦም ሽልማቱ ያለውን ሰፊ ትርጉም አብራርተዋል።
በጣም ደስ ብሎኛል። ያው ጠቅላይ ሚኒስትሩና ሀገሪቷ እንዳሸነፈች ነው የምቆጥረው። ሰላም እንዳሸነፈ ቆጥራለሁ። ብሔረተኝነት እንደተሸነፈ ቆጥራለሁ። እንደዛ ነው የማይሆነ።
እንግዲህ ሽልማቱ ሲሰጥ የእሳቸው ስኬቶች ተዘርዝረዋል። በተለይ ለእርስዎ የሚያመዝነው የትኛው ነው? ጠቅላይ ሚኒስትሩ በአንድ ዓመት ውስጥ ከሰሯቸው እንግዲህ የኖቤል የሰላም ኮሚቴው ሰብሳቢ በአንድ ዓመት ውስጥ የሰሩት ስራ ለዚህ ሽልማት ያበቃቸዋል ብለዋል፣ በሀገር ውስጥም በውጭም።
ለእኔ ትልቅ ሚዛን የሚደፋው ነገር በተመረጡ ጊዜ ለዚች ሀገር የሰጡት ተስፋ፣ እዛ ባለሲመታቸው ላይ ያለው ንግግር እና እዛ ላይ እንደ ፍኖተ ካርታ የተቀመጠው ንግግር ነው ትልቁ ለእኔ። ከዛ ሲጥል በጎረቤት ሀገሮች የተሰራው የሰላም ስራም ቀላል የምትለው አይደለም። ከኤርትራ ጋር ያለው ስራም ትልቅ ብዬ ነው የምወስደው። ሱዳንን ስለማውቅ የሱዳኑ ናቴ ፊክስ ማድረግም ትልቅ ነገር ነው። ግን ኢትዮጵያ ውስጥ የፈጠሩት ተስፋና ኢትዮጵያ ትልቅ ሀገር እንደምትሆን ያሳዩት ነገር እና በአጠቃላይ እኔ ለቀጥሎ ለሚሰሩት ስራ የተከፈለ ቀብድ ነው፣ ዳውን ፔመንት ነው ብዬ ነው የምወስደው። ከስራውም በላይ ማለት ነው። ከስራው የሰሩት ቀላል አይደለም፣ ግን ከስራው በላይ ካሁን በኋላ ለሚሰሩት ስራ የተሰጠ ቀብድ ነው ብዬ ነው የማስበው እና ከምንም በላይ ግን ለኢትዮጵያ ስጦታ ነው ብዬ አስባለሁ እና ዓለም አይኑ ኢትዮጵያ ላይ እንዳለ ያሳየበት ነው ብዬ ነው የምወስደው። ዓለም ሲሪየስሊ እንደሚያየን እንደ ሀገር ሲሪየስሊ እንደሚወስደን እንደ ምስራቅ አፍሪካ ትልቅ ሀገር እንደ የአፍሪካ ዩኒየን መቀመጫ ትልቅ ሀገር ለአፍሪካ ሰላም፣ ለአፍሪካ ልማት፣ ለ110 ሚሊዮን ህዝብ ትልቅ ሀገር እንደሆነና ዓለም እንዳረሳን የተረዳሁትና ደስታ የፈጠረልኝ ነገር ያለ
ኢትዮጵያ ከዚህ በኋላ ትንሽ ነገር አይመጥናትም ያሉት ደግሞ በስፖርት በንግድና በፖለቲካ ዘርፎች ተሳትፏቸው የሚታወቁት የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ ናቸው።
በእውነት እጅግ በጣም ነው ደስ ያለኝ። በመጀመሪያ ደረጃ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ ሕዝብ እንኳን ደስ ያለን እላለሁ። ኢትዮጵያ ታሪክ ትልቅ ስፍራ የተሰጠው ነው። በአሁኑ ሰዓት እየተረዳን ያለ ነው ኢትዮጵያ በመሪዋ ጥረት በህዝቦቿ ጥረት የት ደረጃ ላይ እንዳለች ነው። የዓለም ሕዝብ ደግሞ ከኛ እየጠበቀ ያለው እንደዚሁ በይቅርታ በምህረት ልብ መሰባሰብ እንዳለብን፣ አንዱ ለአንዱ በጎ ማሰብ እንዳለበት፣ ለልማታችን በጋራ መነሳት እንዳለብን፣ ለዲሞክራሲያችን በጋራ መነሳት እንዳለብን ኢትዮጵያ ከእንግዲህ መሪዎቿም ፓርቲዎቹም ቢሆኑ ዜጋውም ቢሆን ትንሽ ነገር አይመጥነውም ብሎ ነው የዓለም ሕዝብ የሚጠብቀው እና የኢትዮጵያ ሕዝብ በመጀመሪያ ደረጃ እንኳን ደስ ያለው ክቡር ጠቅላይ ሚኒስትራችን ቤተሰቦቻቸውን በሙሉ እንኳን ደስ ያላቸው ማለት ፈልጋለሁ።
የጠቅላይ ሚኒስትሩን የስራ ትጋት በቅርበት የመመልከት እድል እንዳለው የገለጸው መዋዘ ጥበባት ዳንኤል ክብረት በበኩሉ የሚገባቸውን እንዳገኙ ይናገራል።
በጣም ነው ደስ ያለኝ። አንዳንዴ ቋንቋ በጣም ደካማ ነው፣ ሀዘኑንም ደስታንም ለመግለጽ የእሳቸውን ጥረት አያለሁ በቅርበት ፍላጎታቸውንም ለመርዳት ሞክራለሁ። ራዕያቸውንም ብዙ ጊዜ በተለያየ መንገድ ሲገልጹ ታያለሁ እና እንዲህ አይነት ሽልማቶች እንደ በዓለም ላይ ይገባቸዋል ብዬ ከማስባቸው በእኔ እውቀት ልክ አንዱ እሳቸው ናቸው። ጥረታቸው አንዳንዴ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ይላል እዛ መጽሐፍ ቅዱስ ላይ እና በቅርበት የሚያቅህና በሩቀት የሚያቅህ ሰው የሚመዝንበት በጣም ይለያያል። አንዳንድ ጊዜ ወጣ ስትል ከስሜት የመራቅ እድል ስላለህ ማለት ነው። ራቅ ስትል ከስሜት የመራቅ እድል እና ትንሽ የማመዛዘን እድል ይሰጥሃል። ስትገባ ደግሞ ትንሽ ስሜታዊ መሆን እድል ይከፍትልሃል እና ያ ልዩነት የፈጠረው ይመስለኛል። ግን በጣም ነው ደስ ያለኝ። እኔ እስከዛሬ ከሰሩት በላይ ወደፊት እንዲሰሩ ትልቅ ሸክምም ትልቅ አደራም ዓለም የጣለባቸው ይመስለኛል።
መጋቢት 24 2010 ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፍ ክብር የበቁት በከፍተኛው ስልጣን ላይ ሁለት ዓመት እንኳን ሳይሞላቸው ነው። የሥራ ፍጥነታቸውን፣ የመፈጸም ብቃታቸውን የሚናገሩ በርካቶች በአጭር ጊዜ ብዙ መስራት መገለጫቸው እንደሆነ ያስረዳሉ። የቤተ መንግሥቱ እድሳትና በዚያው ግቢ የሚገኘው የአንድነት ፓርክ ግንባታ የተጠናቀቀበትን ፍጥነት የተመለከቱ እንግዶች ትናንት በምረቃው ሥነ ሥርዓት ላይ ያንጸባረቁትም ይህንኑ ነበር። ከመንግሥት መሥሪያ ቤቶች፣ ዓለም አቀፍ ድርጅቶችና ተቋማት የእንኳን ደስ ያለዎት መልእክቶች እንደቀጠሉ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። አድማጮች፣ በዘንድሮ የሰላም ኖቤል ሽልማት ዙሪያ የተሰናዳው ልዩ ዝግጅታችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድን የኖቤል ሽልማት አሸናፊነት ዜና ተከትሎ ከሀገር ውስጥና በዓለም አቀፍ ወይም የተሰጡ አስተያየቶች ደርሰውናል። በተከታታይ እናቀርባለን። መለስካቸው አመሀ ከአዲስ አበባ የፖለቲካ ተቃዋሚዎችን አስተያየት ይዟል።
ዛሬ ከእኩለ ቀን በኋላ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የዘንድሮው የሰላም የኖቤል ተሸላሚ መሆናቸው ይፋ ከተደረገበት ክስበት ጀምሮ ጉዳዩ አዎንታዊ መልኩ ምንም ያልተሰማቸውም አልጠፉም። ሌሎች ደግሞ ሽልማቱ በምን መለኪያ እንደሚሰጥም ግራ ገብቶናል የሚሉ አልጠፉም። ቪኦኤ የብዙሃኑ ሕዝብ አስተያየት እንዳለ ሆኖ የአንዳንድ ተቃዋሚ ወይም ተፎካካሪ የፖለቲካ ፓርቲ መሪዎችን በጉዳዩ ላይ አነጋግሮ ነበረ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ሽልማቱን በተመለከተ ይህን ብለዋል።
ከምን አንጻር እንዳዩት አላቅም። እንግዲህ የዲፕሎማሲውን ነገር አይቶ እንደሆን ያንን ግምት ውስጥ ከማስገባት ሽልማት ተሰጥቶ እንደሆን አላቅም። እሳቸው ወደ ስልጣን ከመጡ ጊዜ ወዲህ በሀገሪቷ ውስጥ እንግዲህ ብዙ የተለያዩ ችግሮች ገጥመውናል። የሰብአዊ መብት አለመከበር፣ ጸጥታ የመጥፋት የመፈናቀል፣ ህዝቦች ከቦታ ወደ ቦታ ለመዘዋወር ያለው ችግር፣ በተለይ ምዕራብ ኦሮሚያን እንደዚሁም ደቡቡን በሚመለከት አሁን ደግሞ በአማራ ውስጥ ያለው ከትግራይ ጋር ያለው እዚህ የአገር ውስጥ ያለው ችግር እንዳለ ነው። እንግዲህ እነዚህ ሸላሚዎች ያዩት በተለይ ጥሩ ነገር ተሰርቷል ብለን በዲፕሎማሲው ስናይ የኤርትራና የኢትዮጵያ ግንኙነት በአፍሪካ ቀንድ ላይ መንግስታት የመቀራረቡ ጉዳይ እንግዲህ ይሄ ትልቅ ክሬዲት አሰጥቶ እንግዲህ ለዚህ ሽልማት ካበቃቸው ደስ የሚል ነው። በዚህ አንቀናቀንም። ነገር ግን በውስጥ ሀገሪቷ ሰላም በሚመለከት ምንም የታየ ለውጥ የለም። ይሄ እንግዲህ በእኛ በኩል ያሳስበናል። የህዝቦች ህይወት ማለፍ፣ የንብረት መውደም፣ እነዚህ ሁሉ አሳሳቢ ጉዳዮች ናቸው የሚሰሙን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ደግሞ ጠቅላይ ሚኒስትር አብይ አህመድ ሽልማቱ እንደሚገባቸው ያምናሉ።
ከሀያ ዓመት በላይ ምንም ወይ ጦርነት አልሆነ ወይ በኤርትራና በኢትዮጵያ መካከል የተፈጠረውን ግጭት በሚመለከት ለፈቺ አስቸግሮ የነበረን የጎረቤት ሀገሮች ግጭት በጣም በአጭር ጊዜ በጣም ቦልድ በሆነ ግልጽ በሆነ እርምጃ ወደ ሰላም ፊቱ እንዲመልስ ማድረጋቸው፣ በአካባቢው ሀገሮች ውስጥ በሚፈጠሩ ግጭቶች ይሄ የአፍሪካ ቀንድ የሚባል ቀጠና ሁልጊዜ ግጭት ሁልጊዜ የትርምስ በሆነበት ሁኔታ ኢትዮጵያ እንደ ሀገር በማህበረሰብ መካከል ግጭቶች እንዳይኖሩ ሰላም እንዲመጣ ከራሱ ከኢትዮጵያ አልፎ በጎረቤት ሀገሮች የወሰዷቸው የተለያዩ የዲፕሎማሲ እንቅስቃሴዎችን እነኝን ሁሉ ደመረ ስታይ በደንብ ይገባቸዋል ብዬ አምናለሁ።
ይሄ ብቻ አይደለም፣ የኖቤል ሽልማት ከዚህ በፊት ለተሰራው ብቻ ሳይሆን ለማበረታቻ እንደሆነም አስረድተዋል ፕሮፌሰር ብርሃኑ።
የኖቤል ኮሚቴው የሰጠው ለምን ለሳቸው እንደፈቀደ በሰጠው እንትን ላይ እንዳሳየው ኢንከሬጅ ለማድረግ ለማበረታታት፣ ወደፊትም የጀመሯቸው እነኝህ የተለያዩ የለውጥ ሂደቶች ወደ ዴሞክራሲያዊ ስርዓት የሚካሄደውን ሂደት እንዲገፉበት ለማበረታታትም ነው። በሰብአዊ መብቶች ላይ እስረኞችን መፍታት ምን እነኚህ የወሰዷቸውን እርምጃዎች የዚህ ሁሉ ጥቅል ውጤት መጨረሻ ላይ እውነተኛ ዴሞክራሲያዊ ስርዓት መፍጠር ነው በዚች ሀገር ላይ እና ያንን ሂደት ከዳር እንዲያደርሱ ለማበረታታትም ነው የተሰጠው እና እሱም ይሄ ሁለተኛውም ዓላማ የማበረታታቱም ዓላማ ትልቅ ነው ብዬ አስባለሁ።
ፕሮፌሰር ብርሃኑ የሽልማቱን ሌላ ገጽታም ያብራራሉ።
ዶክተር አቢብ አሁን ጊዜ በዓለም አቀፍ ደረጃ በዚህ ምክንያት ታዋቂ የሆኑ ሰው ናቸው። በዚህም ምክንያት ደግሞ የሚጠበቅባቸው እንደ ከዚህ በፊቱ አይደለም። አስቸጋሪ ሁኔታ ነው ያለው። ኢትዮጵያን ዴሞክራሲያዊ ማድረግ ቀላል ነገር አይደለም። ሁሉ ነገር አልጋ ባልጋ በሆነበት አገር ላይ ዴሞክራሲ አመጣ ተብሎ ሰው አይሸለምም። እንዲህ አይነት አስቸጋሪ ሁኔታ ላይ ይሄንን ነገር ማድረግ በመቻላቸው ነው ሰው ወደፊትም ይሄንን የዴሞክራሲያዊ ስርዓት ግንባታ ከዳር የማድረስ ከነ ችግሮቹ እነኚህ ችግሮች አውጥቶ በብልሃት በጥበብ ወደ እውነተኛ ዴሞክራሲያዊ ስርዓት እንዲሄድ እንዲሰሩበት ለማበረታታት ነው ይሄ እንትን የተሰጣቸው። አይ ቲንክ እሱም ትክክል ይመስለኛል። ያንን ለማድረግ በሚሄዱበት መንገድ እውነተኛ ዴሞክራሲያዊ ስርዓት ለመፍጠር በሚሄዱበት መንገድ ይሄ የእሳቸው ብቻ ስራ አይደለም፣ የሁላችንም ኃላፊነት ነው። ሁላችንም በጋራ ተረዳድተን ይሄን ሀገር እዛ ቦታ ላይ ማድረስ ይጠበቅብናል። እና እንዲያውቁት የምፈልገው እኛ በዚህ ጉዳይ ላይ ሀገሪቱን ወደ እውነተኛ ዴሞክራሲያዊ ስርዓት በመቀየር ሂደት ላይ የሚወስዷቸውን እርምጃዎች የምንደግፍ መሆኑና ተባብረን የምንሰራ መሆኑን እንዲያውቁት እፈልጋለሁ በዚህ አጋጣሚ።
ለመሆኑ ያገኛሉ የሚል ግምት ነበረው እርስዎ?
ከሰሞኑ በነበሩት በሚዲያ ላይ በሚወጡት ዩኖ ማን ነው ቀዳሚ እንትን ያለው ሁለተኛ ክታይ ማን ነው ምናምን የሚል በየቦታው የሚወጡ አርቲክሎች ነበሩ። እነሱን ሳይ የማሸነፍ እድላቸው ከፍተኛ እንደሆነ በተለይ ከትላንት ጀምሮ ጠርጥሬያለሁ እና ተስፋም ሳረግ ነበረ አይሆፕ ያገኙታል እያልኩ እና በጣም ነው ደስ ያለኝ።
ይረዳናል ብለው ያስባሉ? ይሄ ሽልማት ለኢትዮጵያ ለሀገር በተለይ አሁን የጠቀሷቸው ችግሮች እንደ መፍቻ እኳ ባይሆን ይረዳል የሚል እምነቱ አለ
ኖ? በጣም አለኝ። አክቹዋሊ የእሳቸውን ማግኘት አንዱ የፈለግኩበትም ለግል ዝናቸውና በግልም ይገባቸዋል ብዬ በማመን ብቻ ሳይሆን ለአገራችንም ይጠቅማል፣ ለአገራችንም የዴሞክራሲያዊ ስርዓት ሂደት ይጠቅማል። ኢትዮጵያ በመጀመሪያ ጊዜ ነው በታሪኳ እንዲህ አይነት ዓለም አቀፍ እውቅና ያገኘ መሪ ያላት እና ይሄንን ኃላፊነት ዶክተር አብይ በቀላሉ ይወስዱታል ብዬ አላምንም። በከዛም ባሻገር ግን እንዲህ አይነት መሪ መኖራቸው ኢትዮጵያ በአፍሪካና በአካባቢው ሀገራት የሚኖራትን የወደፊት የዲፕሎማሲ ሚና የሚያጠናክር ነገር ነው።
ከኦሮሞ ነጻነት ግንባር ኦነግ ጀኔራል ኃይሉ ጎንፋ አስተያየታቸውን ለቪዮ የሰጠው ነበረ።
ይሄ ሰላም በመሰረቱ የሰላም ሽልማቱ እንደ ስሙ በአካባቢው በሀገሩ በቀየው በቤተሰቡ ሰላም ያመጣል ብለን እንገምታለን። ይህን አጋጣሚ ተጠቅሞ የሀገራችን ሕዝብን በመወያየት በመመካከር በጋራ እናድጋለን የሚል መልእክት ያለው ስለሆነ በጋራ ተመካክሬ ነገራችን ፍጹም ወደ ሰላማዊ ወደሆነ በጋራ የምናድግበት አቅጣጫ እንድንከተል እድል እንሰጠን ብዬ ብለን እንገምታለን። በሶስተኛ ነጥብ ደግሞ በጎረቤት ሀገሮች በአካባቢያችን ከዚህ በፊት በምረቡም በማይረቡ ሲዋጉና ሲጨቃጨቁ ቅፋት ሲፈጥሩ ስድስታቸው ወደኋላ ነው ገተተን እንጂ ውጤት አላስመጣም። ስለዚህ እንዲህ በጋራ ሲሰሩ ይህ ሽልማት የቀንድ አፍሪካ የጠቅላላ አፍሪካ ኩራት ነው። ስለዚህ አሁንም ሰላም ፊቷን ወደዚህ ባዞረች ጊዜ ጥሩ ነገር በመስራት ከመመካከር ከህዝቦቻችን ጋር ሆነን ሰላም የምናመጣበት የአካባቢው ሰላም፣ የአካባቢው ግንኙነት፣ የአካባቢው የጋራ የማደግ ሳቢው ተግባራዊ የሚሆንበትን አጋጣሚ ፈጥሮልናል የሚል ነገር አለን።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ አሁን ከመቀሌ ወደ ተጠናቀረ ሌላ ዘገባ ነው የምንወስዳችሁ። ዘጋቢያችን ሙልጌታ አጽብሃ በከተማይቱ የተለያዩ አካባቢዎች ተዘዋውሮ የነዋሪዎችን አስተያየት ይዞ ቀርቧል።
የትግራይ ብሔራዊ ክልላዊ መንግስት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የ2019 የሰላም ኖቤል ተሸላሚ በመሆናቸው የተሰማው ደስታ ገልጿል። የክልሉ መንግስት መልእክት በክልሉ በሚገኙ ሚዲያዎች እንደተገለጸው ሽልማቱ ጠቅላይ ሚኒስትሩ በኢትዮጵያ ሰላም እንዲረጋገጥ አጠናክረው እንዲሰሩ የሚያግዛቸው እንደሚሆን እምነቱ ገልጿል። በሽልማቱ ዙሪያ አንዳንድ የመቀለ ከተማ ነዋሪዎች አስተያየት ጠይቄያለሁ። አቶ አተክልት ተክላይ፣
የዛሬ ዶክተር አብይ አህመድ ሽልማት በእኔ በኩል በጣም የሚገርም እንትን ነው። ምክንያቱም በተፈናቀሉበት ሰዓት ወቅት እንደዚህ አይነት ይገባል የሚል ሀሳብ በእኔ በኩል ተቀባይነት የለውም። ስለ ኤርትራ አሁን የሰላም ሁላችን የምንፈልገው ነው። በእሳቸው ሰዓት መፈጸሙ ትልቅ ስራ ነው፣ የሚካድ ስራ አይደለም፣ ቆንጆ ነው። ግን ኤርትራ ሰላም ተደረገ ተባለ እንጂ ሰላም ሆኖ የተከፈተ ነገር የለም። ምንም አይነት ድንበሩ ተዘግተዋል። ከዛ በኋላ የተደረገ ነገር ይህንን ሲሸለሙ እሳቸው መዘጋቱ ያውቃሉ ወይ? ለሰላም ተብሎ ለአንድ ወር ብቻ የማይሞላ ተከፍቶ መዘጋቱ ይሄ ያሸልማል ወይ? ይሄ እኔ በእኔ በኩል በጣም የሚገርም ነገር ነው።
ራህዋ ኃይለ የተባለች የከተማዋ ነዋሪም ከአቶ አተክልተ ሀሳብ ጋር እንደምትስማማ ትገልጻለች።
ብዙም አላስደሰተኝም፣ ሰላም የለም ብዙ በሁሉም ተዘግተዋል። ተከፍተዋል የተባሉት ቦታዎቹ ተዘግተዋል። አሁንም መሸለማቸው ለዛ የሚያበቃ ስራ አልሰሩም እና የመሸለማቸው ትርጉም ብዙም አልገባኝም።
መትከል ፍጹም የተባለ የመቀለ ከተማ ነዋሪ ደግሞ ተቃራኒ ሀሳብ አለው።
ክቡር ጠቅላይ ሚኒስትር ዶክተር አብይ ዛሬ የኖበል ፒስ ፕራይዝ ተሸላሚ ሆኗል። በጣም ነው ደስ ያለኝ። በዚህ አጋጣሚ ክቡር ጠቅላይ ሚኒስትር እንኳን ደስ ያሉት፣ እንኳን ለዚያ በቆት ማለት ፈልጋለሁ። በኢትዮጵያና በኤርትራ መካከል የነበረው ጦርነትን ተጋብተን ብዙ ዋጋ የከፈልንበት ችግሮች ነበሩ። ስለዚህ ይሄን ችግር ተፈቶ እነዚህ ወንድማማች ህዝቦች እንዲገናኙ በጋራ እንዲሰሩ ላደረጉት አስተዋጽኦ ይህ ሽልማት ይገባል ባይ ነኝ።
ሽልማት የሚሰጥ ለሰራሁ ብቻ ሳይሆን ለቀጣይም የተሻለ እንድትፈጽም ነው ብሏል መትከል።
ይህ ሽልማት በእውነት የሚገባ ሽልማት ነው። እንዲሁም ለአፍሪካውያን ለኢትዮጵያውያን በጣም ትልቅ ማሳያ እንደ ትልቅ አቺቭመንት ተደርጎ መወሰድ የሚገባው ሽልማት ነው። የዓለሙ ማህበረሰብ በሙሉ ኢትዮጵያ ሰላም ሆኗና ሰላማችንን እንድናስቀጥል የራሳቸው ማስተዋጽኦ እንዲያደርጉ እንዲሁም ሀገራችን መጥተው እንዲጎበኙ እንዲሁም የኢንቨስትመንት ስራዎች እንዲሰሩ ትልቅ ጥሪ የሚያደርግና እውቅና የሚሰጥ ነው። ስለዚህ ዶክተር አብይ ይህን በበላይነት ሲመሩ ነበር። ይህም ይገባቸዋል ባይነኝ።
በመቀለ ከተማ ያገኘኋቸው ኤርትራዊ አቶ ዮሐንስ ረዳኤ በበኩላቸው
ሰላም ምክንያት ጥሩ ነበር፣ ከመጀመሪያው ጥሩ ነበር። ከኤርትራ ሰላም ለክሉ ስለሆነ ጥሩ ነበር፣ አስፈላጊ ስለሆነ ማለት ነው። የዶክተር አብይ የዚህ የሰላም ኖቤል ደግሞ ጥሩ ነበር፣ ግን እንደምንት የምንፈልገው አይደለም ማለት እዚህ ያለ እዚህ ኢትዮጵያ ውስጥ ያለ ግጭት ኤትኒክ ግሩፕ ምናምን የሚባል ነገር እንዴት ታየ ነው እና ያለን የኤትኒክ ግሩፕ ትግራይ፣ አማራ ምናምን ምናምን እዚህ ይሄ ሰላም አይደለም ወይ? ሰላም አያስፈልግም ወይ?
ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ሙልጌታ አጽብሃን እናመሰግናለን። አድማጮች፣ ቀደም ብለን እንዳስታወቅ ነው የምሽቱ ዝግጅታችን በአብላጫው ከዘንድሮ የኖቤል የሰላም ሽልማት እና ከጠቅላይ ሚኒስትር አብይ ተሸላሚ መሆን ጋር ተያይዘው የተጠናቀሩ ዝግጅቶች ናቸው። ወደ ባህር ዳር ነው ታዲያ የምንሻገረው። አስቴር ምስጋናው ተከታዩን አሰናድታለች።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው የጀመሩትን መልካም ስራዎች አጠናክረው እንዲቀጥሉ ይረዳቸዋል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። አቶ ድልነስ አጋዤ ሽልማቱ ለጠቅላይ ሚኒስትሩ ይገባቸዋል ሲሉ ተናግረዋል።
በመጀመሪያ የሰራቸው ስራ በጣም አሪፍ ነው፣ ጅግ ነው፣ መሸለም ይገባዋል። የመጀመሪያ ስራው አሁን ያለው ሁኔታ ላይ በዚህ በአማራ ክልል ላይ ያለን ሂደት ለማስተካከል ከክልሉ መንግስት ጋር ሆኖ ያለን እኔን አሸባሪ የዞሩ አማራ ክልል ለማጥፋት የተነሱት እነሱን ማስተካከል አለበት ብዬ ነው እንትን ብለው ከመጀመሪያ ህዝብ ሲመርጠው እንደ ተጨበጨበለት ጥሩ ስራውን ውጤታማ አድርጎ መዝለቅ ነው ያለበት ብዬ ነው የምገምተው።
ስሜ ፀሐይነሽ ብርሃኑ እባላለሁ። የምኖረው ባህር ዳር ከተማ። የኖቤል ሽልማቱ በመጀመሪያ ያው የዚህ ሽልማት ባለቤት በመሆናቸው በጣም ደስተኛ ነኝ። መላው ኢትዮጵያ ህዝብም በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ በግሌ። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ በተጀመረው የለውጥ ሂደት ውስጥ በተለይ በዋነኛነት የኢትዮ ኤርትራን የሰላም ለረጅም አመት ከ20 አመት በላይ ተቆራርጦ የኖረውን ህዝብ በማገናኘት እንደገናም በአንድ ቀን ውስጥ ደግሞ ብዙ ችግኞች ከ200 ሚሊዮን በላይ ችግኞች በአንድ ቀን ውስጥ እንዲተከል በማድረግ እንዲሁም ሌሎችን በጎ የሚባሉ ተግባሮችን በአንድ አመት ውስጥ በማከናወናቸው በግሌ የኖቤል ሽልማቱ በጣም ይገባቸዋል እላለሁ።
አንዳንድ አስተያየት ሰጪዎች እንግዲህ በአንድ አመት ውስጥ ጥሩ ጅማሮች ቢኖሩ ግን ብዙ ጉድለቶች አሉና ሽልማቱ አይገባቸውም የሚሉ ሰዎች አሉ።
መቼም ሽልማቱን የሚሰጠው ድርጅት ወይም ይሄንን ያዘጋጀው አካል የራሱ የሆነ መስፈርት አለው ሲገመግም። ስለዚህ በአንድ ሀገር ውስጥ ትልልቅ ስራዎች ሲሰሩ የተወሰነ ጉድለቶች ደግሞ ሊኖሩ ይችላሉ። ስለዚህ ዋናው በዋናነት ለሽልማት ያበቃው በየማምነው የሰራው በጎ ስራ በጣም ሰፊና ተጨባጭ ስለሆነ ነው። በአንድ አመት ውስጥ አንድን ሀገር ወደ ለውጥ ለመውሰድ በሚደረጉ ጉዞ ውስጥ የተለያዩ ነገሮች ሊፈጠሩ ይችላሉ። በአመራርም ጉዳይ ይሁን በከታች ባለው የአመራር ሰጪ አካላትም በህዝቡ መካከል የተለያዩ ልዩነቶች ሊፈጠሩ ይችላሉ። ያ ማለት ግን በተጨባጭ የተሰሩ ስራዎች የሉም ማለት አይደለም በግሌ። ስለዚህ ከተሰራው ስራ አንጻር ያ በሂደት የሚስተካከል ሊሆን ይችላል ጉድለቱ። ሽልማቱን ግን ማግኘት የሚያስችለውን ያክል ሰርቷል ብየንም አመን ዶክተር አብይ።
ሌላው የባህር ዳር ከተማ አስተያየት ሰጪ አቶ ካሳሁን ታከለ ከለውጡ በኋላ መልካም የሆኑ ጅማሮች እንዳሉ አምነው በጠቅላይ ሚኒስትሩ ላይ የሚታዩ ክፍተቶችም እንዳሉ ይናገራሉ።
ብዙ የሆነ ለጠቃሚ ነገሮች ሰርቷል በኩል ይገባል። በሌላ በኩል ደግሞ ግን ብዙ ችግሮች በሀገር ውስጥ ችግር እየተፈጠረ እነዚያን መፍትሄ መውሰዱ በኩል ትንሽ ዝግመት አለና በዛ በኩል ቅሬታ አለኝ። በበኩል ይገባዋል መገበ ይገባዋል። እንግዲህ ግን ያን የተጋውን የህዝቡን አደራ ተቀብሎ ግን የተሸለመበትን እንዴት አድርጌ ደግሞ ላጠናክረው ብሎ የበለጠ የኢትዮጵያን ችግር መፍትሄ መስጠት ከሱ በበለጠ ጥረት ያስፈልገዋል።
አመሰግናለሁ።
አስቴር ምስጋናውን እናመሰግናለን። አድማጮች፣ አሁን ወደ ኦሮሚያ ይሆናል የምንሻገረው። የአምቦ ከተማ ነዋሪዎችን አስተያየት ደግሞ ናኮር መልካ እንዲህ አሰናድተዋል።
ጊዜያቸው ነው ምሰባላለሁ። በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል አስተማሪ ነኝ። እንግዲህ ዛሬ ዶክተር አብይ አህመድ የ2019 የኖብል ፒስ ፕራይዝ እንደተሸለሙ ነው የምንሰማው። እሱ በጣም እንደ አንድ ኢትዮጵያዊ በጣም የሚያስደስተኝ ነው። ቢኮዝ እሱ የአፍሪካን ኢሜጅ የኢትዮጵያን ኢሜጅ ለኢንተርናሽናል ኮሚኒቲ እያስተዋወቀ እና ለሰላም የሚሰራ አካል ለሰላም የሚቆሙ ታጋዮች እዚህም አፍሪካ ውስጥ ውስጥም እንዳሉ ለውጭው ዓለም ስላሳየ በጣም ደስ ብሎኛል። በዚህ ረገድ ግን በእኛ በኢትዮጵያ ሰላም ጋር ተያይዞ የሚነሱ የተለያዩ ችግሮች አሉ። ከተለያዩ ተቃዋሚ ኃይሎች ጋር፣ ከተለያዩ ብሔር ብሔረሰቦች ጋር ግጭቶች ይነሳሉ። አሁን ዶክተር አብይ የተሸለሙት በዋነኛነት ኤርትሪያ ጋር ያመጡት ስምምነትና በተለይም በኢስት አፍሪካ ያመጡት የፒስ ሪሌሽንሽፕ እንደተገለጸው። ስለዚህ ይሄ ተጽዕኖ ፈጣሪነታቸው ወደ ውስጥ ወደ ኢትዮጵያ በመመልከት ኢትዮጵያ ውስጥም ሰላም እንዲኖር፣ ብሔር ብሔረሰቦች በሰላም እንዲኖሩ፣ የተለያዩ ፖለቲካ ፓርቲዎች በሰላም እንዲንቀሳቀሱ ማድረግና ዲሞክራሲው እንዲያድግ ጉልህ አስተዋጽኦ እንዲያደርጉ በጣም ሳጀስት ማድረግ እፈልጋለሁ።
ስሜ የምስካባ ደምሴ የአምቦ ከተማ ነዋሪ ነኝ። ዛሬ ዶክተር አብይ ኖቤል ሽልማት እንዳገኘ ዛሬ ዜና ላይ የሰማሁት ቀን እና በጣም ነው ደስ ያለኝ። ያው ይገባዋል፣ እንዲሁም ሲያንሰው ነው እንዴ። አብይ በጣም ብዙ ነገር ነው የሰራው። ያው ከሰላም አንጻር በሰራው እንዲሁም የሰራውን ያህል አልተከፈለው። ብዙ እንጠብቃለን፣ ብዙ ሽልማት ለሱ። ቢያንስ አሁን ባለው በእኛ በአምቦ ራሱን ለመጣው ሰላም የሱ አስተዋጽኦ ስላለበት እንደ ኢትዮጵያም ከኢትዮጵያ ውጭ ለሌሎች ሀገሮችም ብዙ ነገር ስላደረገ ይገባዋል።
እሺ፣ ተስፋዬ ገመቹ እባላለሁ። ምሰራው አምቦ ዩኒቨርሲቲ ነው። ፕራይም ሚኒስትር አብይ አህመድ ኖቤል ሰላም ሽልማት ተሸላሚ መሆኑን አስመልክቶ ያው በጣም ደስ የሚል ዜና ነው፣ የሚያበረታታ ነው። ያው የአንድ ሀገር መሪ የሰራውን ስራ ሪኮግኒሽን ሲያገኝ የበለጠ ለሀገርም ይሰራል። እንደኛ እንደ ዜጎችም ደግሞ እንደ አንድ ሀገር መሪ ከዚህ በፊት የሰራውን ነገር እናውቃለን። ጥሩ ነገር ነው የሰራው። በሱ ስራ እንዲቀጥል እንፈልጋለን። ለሀገርም ብቻ አይደለም፣ በጎረቤት ሀገርም በጣም በርካታ ስራዎችን ሰርተዋል። በሱዳን፣ በሶማሊያ፣ በደቡብ ሱዳን፣ በኤርትራ የተሰሩ ስራዎች ናቸው። ያው የኖቤል ኮሚቴው እንደጠቀሰው ትክክለኛና ተገቢ ስራ ነው። አብዛኛውም ሰው ተቀብሏል። እኔም በእኔ በሙሉ ልብ ያው ይገባዋል የሚል አስተያየት ነው ያለኝ።
እሺ፣ ስሜ ቢፍቶል ይባላለሁ። የምኖረው አምቦ ከተማ ውስጥ ሲሆን በዶክተር አብይ ኖቤል ሽልማት በጣም ደስ ነው ያለኝ። የእውነት በቃ ይገባዋል፣ እንደውም ያንሰዋል እንደኔ። እዛ በጣም ነው ደስ ያለኝ። በጣም እጅግ በጣም በጣም ደስ ብሎናል። ሙሉ መላ ኢትዮጵያ ህዝብ ደስ እንዳለው ደግሞ ተስፋ አደርጋለሁ። ያው ከተመረጠ ሰዓት ጀምሮ እየሰራ ያለውን ስራ በተግባርም እያየ ነው። ወደፊትም ደግሞ ብዙ ራዕዮች አሉት። በቃ ይሄ የሚያጠራጥር ወይም የሚያደራድር ነገር አይደለም። ለዛ በጣም ይገባዋል። በጣም ደስ ብሎኛል።
ስሜ ሽመልስ ሻሾ እባላለሁ። ጤና ባለሙያ ነኝ። ዶክተር አብይ ኢትዮጵያ ውስጥ ሆኖ ለጎረቤት ሀገሮች እንደ ኤርትራና እንደ ሱዳን ለሰሩት ነገር ኖቤል ፕራይስ ይገባቸዋል ብዬ አምናለሁ። ግን ኢትዮጵያ ውስጥ ያሉ ሰላም መረጋጋት ያለውን ይህንን ኖቤል ፕራይስ ያስሸልመዋል ብዬ አልገምተውም። የሚጀመረው ደግሞ ከኢትዮጵያ ስለሆነ ሰው የራሱን ሲያስተካክል ነው የሌላ ሰው ማስተካከል የሚችለው ብዬ ስለሚያምነው መሆን ያለበት መጀመሪያ ኢትዮጵያ ውስጥ ያሉትን እንደ ምዕራብ ወለጋና ወደ ጉጂ ዞን ያለው ደግሞ አልፎም አማራ ክልል ውስጥ ቅማንት ብሔረሰብና ወሎ ላይ እየደረሰ ያለው ጥቃት በመንግስት አካል ስለሆነ ይሄ ለኖቤል ፕራይስ ያደርሰዋል ብዬ አልገምተውም። ግን ለአጎራባች ሀገሮች ያደረገው ነገር ሙሉ በሙሉ ሊያደርሰው ይችላል ብዬ ገምታለን። ያመጣው ለውጥና ያመጣው ሰላም መረጋጋትም ስናይ ይገባዋል ብዬ አምናለሁ።
ስሜ ሳሙኤል ሌኩን ይባላለሁ። በአምቦ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር ነኝ። ዛሬ ዶክተር አብይ አህመድ የኖቤል ፒስ ፕራይስ ሽልማት አግኝተዋል። ለዚህም እንግዲህ ትልቅ ደስታ ነው የተሰማኝ። አብይ ከእቺ ሀገር አደጋ ውስጥ በነበረችበት ጊዜ ነው ጠቅላይ ሚኒስቴር የሆነው። በወቅቱ ኢትዮጵያውያን ቢያንስ በተለይ አመራር አካባቢ ያሉ ሰዎች አብይን ወደፊት አምጥተው ጠቅላይ ሚኒስቴር እንዲሆን ማድረጋቸው ውሳኔያቸው የኢትዮጵያ ሕዝብ ውሳኔ ትክክል ውሳኔ ነው ብዬ ነው የማስበው። ምክንያቱም በወቅቱ ትልቅ ድጋፍ ነበር፣ አብይም ዛሬም ትልቅ ድጋፍ ነው ያለው ለአብይ። ስለዚህ አብይ እንደው ከዚህ በላይም ቢኖርም ይገባዋል ባይ ነኝ።
በጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት አሸናፊነት ዜና ዙሪያ ከተለያዩ የኢትዮጵያ አካባቢዎች የተሰጡ አስተያየቶችን ነው እያሰማናችሁ ያለ ነው። አብራችሁ እንድትቆዩ አሁንም በአክብሮት እንጠይቃለን። ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት ለኢትዮጵያ ሕዝብ የተበረከተ የአደራ ሽልማት ነው ሲል ጽህፈት ቤታቸው አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በሰጡት መግለጫ ቀደም ሲል በአብይ ርዕስ እንዳሰማናችሁ ሽልማቱ የሚያዘናጋ ሳይሆን ለበለጠ ስራ የሚያነሳሳና ኢትዮጵያውያን አንድ ከሆንን ምን ማከናወን እንደምንችል ያመላከተ ነው ብለዋል። የጠቅላይ ሚኒስትሩን ስሜት ያጋሩ የቅርብ ሰዎችም እንደ ዕዳ ይቆጠራል ማለታቸውን ነው የገለጹት። ከተለያዩ የሀገሪቱ አካባቢዎች ያገኘናቸውን አስተያየቶች ስንቀጥል አሁን ደግሞ ዮናታን ዘብዲዮስ የአዋሳን ነዋሪዎች አስተያየት አሰባስቦ የላከልንን እነሆ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሰላም ኖብል ሽልማት ማሸነፋቸውን ዛሬ ድርጅቱ ይፋ አድርጓል። የአሜሪካን ድምጽ ራዲዮም በአዋሳ ከተማ ያነጋገራቸው የከተማ ነዋሪዎች ሀሳባቸውን አጋርተውናል። አቶ ፋንቱ ተክሌ ጠቅላይ ሚኒስትር አብይ አህመድ በሰላም ዙሪያ ከሚሰሩት ስራ አንጻር ይህ ሽልማት ያንሳቸዋል ነው ያሉት።
ዶክተር አብይ ብቻ ላይ ነው የተሸለመው፣ መላው የኢትዮጵያ ህዝብ ነው የተሸለመው።
በዚህ በሽልማት ላይ ከፍተኛ የሆነ እንባ ነው ያነቀኝ። ይህ ባገሪታችን ተሽልሞ ያይታወቅ ነገር በመስማቴ በማየቴ በጣም ደስ ነው ያለኝ። የእሱ ክንውኖች እስከዛሬ ድረስ ታይቶ የማይታወቅ ነገር እያደረገ ነው።
እንግዲህ እስካሁን ባደረጉት ነገር ሽልማት አግኝተዋል። እንደምናየው ሀገር ውስጥ የተለያዩ ከሰላም ጋር የተያዙ ችግሮች እዛም እዚህም እየተነሱ ነው የሚገኙት። ብችሉ ምንድነው ማድረግ ያለባቸው ጠቅላይ ሚኒስትሩ?
አሁን በአገራችን ያለው ሁኔታ አማራውም ከጉራጌ፣ ጉራጌም ከሲዳሞ፣ ሲዳሞም ከወላይታ፣ ወላይታም አንድ የተጋባ አንድ ስለሆነ የኢትዮጵያን አንድነትን አምኖ ወደዛስ ጉዞ እንዲያደርጉ እያንዳንዱ ግለሰብ ማድረግ የሚገባትን ነገር እንዲያደርጉ ወደ ህብረት ወደ ኢትዮጵያዊነት የሚለውን ነገር እየተከተሉ እንዲሄዱ ይጠበቅባቸዋል። የዶክተር አብይ ወይም ሌሎችን ብቻ አይደለም፣ እያንዳንዱ ኢትዮጵያዊ ይሄን ግዴታ መወጣት አለበት። እኔ እናንተ አንድ መሆናችን፣ እኔ እናንተ ኢትዮጵያዊ መሆናችን አውቀን ተረድተን በዛ መንገድ መሄድ መቻል አለብን።
አብይ አይገባውም ነበር የሽልማት ብለው የሚያነሱ አሉ።
ይህን ሀሳብ የሚያቀርብ ራሱን የማያውቅ ሰው ነው ያንሰው ነው።
አገሪቷንም ወደ ሰላማዊ ሁኔታ ላይ መለስ ጥረት ማድረጋቸውም ጠቁመዋል። ወጣት ዘላለም ማሙም የጠቅላይ ሚኒስትር አብይ አህመድ የሰላም የኖቤል ሽልማትን በተመለከተ የተሰማውን ስሜት ነግረውናል።
ሰምቻዋለሁኝ፣ በመሸለማቸው በጣም ደስተኛ ነኝ። እንደ ኢትዮጵያን ይህ ሽልማት ይገባዋል ወይ ለሚለው ጥያቄ በጣም ይገባዋል ብዬ አስባለሁ። ለብዙ ጊዜ ተለያይተው የነበሩ ህዝቦችን አንድ አድርጓል። እንዲሁም ደግሞ አሁን የቅርብ ጊዜ የሱዳንን ውስጣቸው የነበረውን ችግሮችን በዋናነት የፈታ ችግሩን እሱ ነው። ጎን ለጎን ደግሞ በሀገራችንም ቢሆን ብዙ ችግሮች ተፈጥሯል በየክልሉ በደቡብ እንደሚታወቀው፣ እንዲሁም በኦሮሚያ በአንዳንድ አካባቢዎች አማራ አካባቢ እንደዛ። እነሱን በአጠቃላይ አሁን ላይ ሰላም የሰፈነበት ሁኔታ አለ። ያው እኛ ሐዋሳ እንደመኖሬ መጠን ከትንሽ ወራቶች በፊት ጥሩ አልነበረም ከተማዋ ላይ። አሁን ግን በጣም የተረጋጋች ከተማ ነች። ወደ ቀድሞ ማንነቷ የተመለሰችበት ሁኔታ ነው እና ያለው ከዚህ አንጻር ምንም ጥያቄ የለውም። አብይ ይገባዋል የሚል ግምት አለኝ። ግን በቂ ስራ ሰርቻለሁ ብሎ ደግሞ መቀመጥ አለበት ብዬ አላስብም። ምክንያቱም ይሄ አሁን ሰላም የሚመስለው ነገር በዘላቂነት መቀጠል የሚችለው ከታች አንደርግራውንድ ያሉት ችግሮች ይኖራሉ። አሁንም መሰራት ያለባቸው ሳይሰሩ ግን እንዲሁ የተቀመጡ ነገሮች አሉና እሱን ነገር ቢደረግ በጣም ጥሩ ነው የሚል ነገር ነው። እንዲሁም ደግሞ ከደቡብም ውጪ በተለያዩ አንዳንድ አካባቢዎች ጥሩ የማይሆኑ የማይመስሉ ነገሮች አንዳንድ የሚታዩ አሉ በሚዲያ ላይ። እነሱንም ከምንጫቸው ለማድረግ ትልቅ ስራ መስራት አለበት የሚል ግምት አለኝ በኔ በኩል።
ወይዘሮ ስሜነሽ ወንድሙ ጠቅላይ ሚኒስትር አብይ አህመድ የሰላም የኖብል ተሸላሚ በመሆናቸው መደሰታቸውን እየገለጹ ናቸው።
በጣም ነው ደስ ያለኝ፣ ይገባዋል ነው ምለው። ኤርትራና ኢትዮጵያ ለ20 ዓመት ያህል ተለያይተው በአጭር ጊዜ ውስጥ እሱ በመጣ ጊዜ ሰላም ወርዷል፣ ህዝብ ለህዝብ ተገናኝተዋል። በቀጣይም በአካባቢው ላይ የሚያደርገውን ለሰላም ያለው ቁርጠኝነት በዛ የተነሳ ይገባዋል ብዬ አስባለሁ።
ምን ይፈጥርባቸዋል ብለሽ ታስቢያለሽ?
ይሄ ከፍተኛ ኃላፊነት ይጥልባቸዋል ብዬ አስባለሁ። አሁን ባሉት በሀገር ውስጥም የሚነሱን ግጭቶች፣ በተለያየ ቦታ ያሉትን ግጭቶች ያንን በጣም ትኩረት ሰጥቶ ሰው ወደ ሰላምና ወደ መረጋጋት እንዲመጣ እንዲሰራ ከፍተኛ ኃላፊነት ይጥልበታል ብዬ አስባለሁ።
ይታገስ ጌታሁን ሽልማቱ ይገባቸዋል። እሳቸው በቀጠናው የሚያደርጉት ያለው ስራ ሌሎችም የአፍሪካ መሪዎች እንደ ተሞክሮ ሊወሰድ የሚችል ነው። ይህን ሽልማት የሰጠው ድርጅት በትክክለኛው ጊዜ ለትክክለኛው ሰው ሽልማቱን አበርክቷልም ብሏል።
እሳቸው ያደረጉት በአህጉሪቷ ላይ ያደረጉ ያሉት ነገር ለሌላውም የአፍሪካ አህጉር መሪዎች በሰላም መንገድ ላይ ሁሉም ተሳታፊ እንደሆኑ የእሳቸው እንደ አንድ ሌሰን የሚወሰድ ነው እና እሳቸው በሀገሪቷ ላይም ያመጡ ያሉ ሰላም የመፍጠር ሁኔታ በአፍሪካ በምስራቅ አፍሪካ ያሉ አገራትንም ከሌላ አፍሪካ ሀገራት ጋር የማስታረቅ ሁኔታዎችንም እየሰሩ ያሉ መሪ ስለሆኑ እኔ ይገባቸዋል ብዬ አምናለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ኖቤል ሽልማት ሲያገኙ ሀሳባቸውን ለቪኦኤ የገለጡ አስተያየት ሰጪዎች የተሸለመችው ኢትዮጵያም ጭምር ነች ነው ያሉት። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ጉዳዩ የጠቅላይ ሚኒስትር አብይ አህመድ የዘንድሮ የሰላም ኖቤል ተሸላሚነት ነው። ከተለያዩ አካባቢዎች የደረሱን አስተያየቶች ቀደም ብለን እንዳቀረብ ነው እስከ ምሽቱ 4 ሰዓት እንቀጥላለን። አሁን ወደ ዓለም አቀፍ አስተያየቶች ነው የምንሻገረው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል እና ሌሎች ድርጅቶች እንዲሁም በውጭ ሀገር የሚኖሩ ኢትዮጵያውያንን አስተያየት ጨምሮ ሰልሞን አባተ ተከታዩን ይዘው ቀርበዋል።
አመሰግናለሁ አሉላ። ዓለም አቀፍ ከተማ ከሆነችው ከአዲስ አበባ ልነሳ። እንኳን ደስ አለሽ እናት አገር ኢትዮጵያ ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ ዛሬ በትዊተር ገጻቸው ላይ ባወጡት መልእክት። በአገራችን በአራቱ ማዕዘን በዓለም ዙሪያ የምትኖሩ የዚህች የተባረከች አገር ልጆች ሁሉ እንኳን ደስ አላችሁ ብለዋል ፕሬዚደንቷ። የጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ሽልማት አሸናፊ መሆን በዓለም አቀፍ ደረጃ ዛሬ ግዙፍ ከሚባሉ አርዕስተ ዜና አንዱ ሆኖ ውሏል። ከየአካባቢው የሚሰሙት ድምፆችም እጅግ የጎሉ ነበሩ። በጃፓን የኤርትራ አምባሳደር ስጢፋኖስ አፈወርቂ ዛሬ በትዊተር ገጻቸው ባሰፈሩት የደስታ መግለጫ መልእክት እንዲህ ብለዋል።
የኖቤልን የሰላም ሽልማት በማሸነፎ ጠቅላይ ሚኒስትር አብይ አህመድ እንኳን ደስ ያለውት። ኤርትራና ኢትዮጵያ ሕዝቦች በደም በላብና በንባ በክፋት ላይ እንደገና ድልን ተቀዳጁ።
ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ያለውና ዛሬ የአራተኛ ቀን ስብሰባውን ሲያካሂድ የዋለው የ193 ሀገሮች ተወካዮች የተገኙበት የተባበሩት መንግስታት ድርጅት የአካባቢ መርሃ ግብር ጉባኤ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ መሆናቸው ዜና ለአጭር ጊዜ ተቋርጦ እንደነበረ ናይሮቢ የሚገኙትና በስብሰባው ላይ የነበሩት በኬንያ የኢትዮጵያ አምባሳደር መለስ ዓለም ለቪኦኤ ገልጸዋል። እዚህም እዚያም ስትደውል የነበረችው ያመሸችው ጽዮን ግርማ መስመር ላይ አግኝታቸው ነበረ። መለስ ዓለምን
የተባበሩት መንግስታት የአካባቢ ፕሮግራም አመታዊ ስብሰባውን ናይሮቢ እያደረገ ነው። ዛሬ አራተኛ ቀኑ ነው እና ይሄ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው ዜናው እንደተሰማ ስብሰባው በጭብጨባና በእልልታ ነው የተቋረጠው። ለተወሰነ ደቂቃም የልኡካን ቡድኖች ወደ ኢትዮጵያ የልኡካን ቡድን እየመጡ እንኳን ደስ ያላችሁ፣ ይሄ ለኢትዮጵያ የሚገባ ለክቡር ጠቅላይ ሚኒስትሩ ደግሞ የሚመጥን ሽልማት ነው ብለዋል። ከሰዓት በኋላ 8 ሰዓት ስብሰባው በድጋሚ ሲጀመር ኢትዮጵያን በመወከል እኔም ንግግር አድርጌያለሁ። ኖርዌይ፣ የመንና ሌሎች ሀገሮችም ለኢትዮጵያ እንኳን ደስ ያላችሁ የሚል ነው። በአጠቃላይ ናይሮቢ እየተካሄደ ባለው ስብሰባ ላይ ያሉ አፍሪካውያን ይሄ የኢትዮጵያ ብቻ ሳይሆን የአፍሪካውያንም ድል እንደሆነ ሲናገሩ ነበር። እስካሁን ለሰራችሁት የተሰጠ እውቅና ወደፊት ደግሞ ለምታካሂዱት ኃላፊነት ነው የሰጠናችሁ። ኢትዮጵያ በአፍሪካ ቀን ሰላምና መረጋጋት ላይ ቁልፍ ሚና እንዳለት፣ የመሪነት ሚና እንደመጫወት እንዳለባት የተሰጠ ኃላፊነት ነው ሲሉ አድንጫቸዋሉ። በጣም ትልቅ ስሜት እየፈጠረ ነው። ከዛ በኋላ የብዙ ሀገሮችን ተወካዮች፣ ሚኒስትሮች የደስታ መግለጫ እዚህ ናይሮቢ እየተቀበልን ነው። አጋጣሚ ሆኖ የተባበሩ መንግስታት ድርጅት የአካባቢ ጥበቃ ፕሮግራም አመታዊ ስብሰባውን እያካሄደ ነው እና 193 ሀገሮች ተወካዮች ናቸው ናይሮቢ ላይ ያሉት። ሁሉም ባላቸው አጋጣሚ ለኢትዮጵያ የሚገባት ነው፣ አንደኛ ከኤርትራ ጋር ለፈጠርነው ሰላም፣ ደቡብ ሱዳን ሰላም እንዲመጣ ላደረግነው ውጤት፣ ደቡብ ሱዳን ሰላም እንዲመጣ እያደረግነው ላለው አስተዋጽኦ፣ እንዲሁም በሀገር ውስጥ ኢትዮጵያ ውስጥ የሰላም የህብረትና አንድነት መንፈስ እንዲኖር ክቡር ጠቅላይ ሚኒስትሩ እያደረጉ ላለው ጥረት የተሰጠ እውቅና ነው። ኃላፊነት አለባት ኢትዮጵያ፣ በተለይም አፍሪካውያኖቹ ኢትዮጵያ የምንሳሳላት አገር ናት፣ አይከን ናት፣ ትልቅ ኃላፊነት አለባት እያሉ ሲናገሩ አድምጫቸዋለሁ።
የዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ ዴሞክራቲክ እንደራሴ ካረን ሩት ባስ የዶክተር አብይን ማሸነፍ ለአፍሪካ እንደ ፋና ጠቅሰው ለጠቅላይ ሚኒስትሩና ለኢትዮጵያ ሕዝብ ይገባችኋል ብለዋል። እንደራሴ ባስ በጽሑፍ ያወጡት መግለጫ እንዲህ ይነበባል።
የኖቤል የሰላም ሽልማትን በማግኘታቸው የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንኳን ደስ ያለው ማለት ፈልጋለሁ። ኢትዮጵያ ውስጥና በመላ አፍሪቃ ቀንድ ሰላምና መረጋጋትን ለማስፈን ቁርጠኝነታቸውን እያሳዩ ላሉት እጅግ ወጣቱ የአፍሪቃ መሪ ይህ ክብር በእውነቱ ይገባቸዋል። ባለፈው ዓመት በአፍሪቃ እጅግ ለተራዘመ ጊዜ የዘለቀውን ግጭት ያስቆመውን፣ በኢትዮጵያና በኤርትራ መካከል የተደረሰውን ስምምነት ለመፈረም ያሳዩት ደፋርነት በእውኑ አነቃቂ ነበር። ሰላምን ለመጨበጥ፣ መተባበርን ለማጎልበት፣ ዓለም አቀፍ የስደተኞች ሕግጋትን ለማክበር ጠቅላይ ሚኒስትር አብይ አህመድ የያዙት ብርቱ አቋም በመላ ዓለም ስደተኞችን እያስተናገዱ ላሉ አገሮች ሁሉ አርአያ የሚሆን ነው። በጠቅላይ ሚኒስትር አብይ አመራር ኢትዮጵያ የስደተኞችን የልደትና የጋብቻ የምስክር ወረቀቶችን በመመዝገብ የሥራ ፈቃድ እንዲያገኙ፣ መሰናከሎችን በማቅለል እንዲማሩና የመንጃ ፈቃድን ማውጣት እንዲችሉ በማድረግ ከህብረተሰቡ ጋር ለመቀላቀል እገዛ እያደረገች ነው። ሱዳን ውስጥ በሽግግሩ ወታደራዊ ምክር ቤትና በነጻነትና ለውጥ ኃይሎች መካከል ስምምነት እንዲደረስ በመሸምገል በሶማሊያና በኬንያ መካከል ያለውን የባህር ላይ ይገባኛል ጥያቄ ለመፍታት በማደራደር ጠቅላይ ሚኒስትር አብይ ያደረጉት ዲፕሎማሲያዊ ጥረት አካባቢውን ለመቀየርና የአፍሪቃን የሁከት የግጭቶችና የድህነት ገጽታ ለመለወጥ ያላቸውን ከፍተኛ ጥረት ያሳየ ነው። በእርግጥ በአካባቢው አሁንም ብዙ ችግሮች አሉ። ይሁን እንጂ የጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት ሌሎችም የአፍሪካ መሪዎች በመላ አህጉሪቱ ለሰላም ግንባታና ለእርቅ እንዲቆሙ ያነሳሳቸዋል የሚል እምነት አለኝ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሕዝብ እንኳን ደስ ያላችሁ ይገባችኋል።
በዩናይትድ ስቴትስ ኮንግረስ የአፍሪካ ንዑስ ኮሚቴ ሊቀመንበር ካረን ባስ መግለጫ ነበር የሰማችሁት። ክቡራትና ክቡራን አድማጮች፣ በዚህ በዛሬው የዶክተር አብይ አህመድ ሽልማት ዜና አምነስቲ ኢንተርናሽናል ዓለም አቀፍ የግጭቶች መፍትሄ አፈላላጊ ቡድን እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የኬንያ ፕሬዚደንት ኡሁሩ ኬንያታ፣ ሌሎችም በርካታ ዓለም አቀፍ ስሞችና ገጽታዎች አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባወጡት የትዊተር መልእክት ይህ ሽልማት የኢትዮጵያና የአፍሪካ ነው ብለዋል።
ሰለሞንን ለጥንቅሩ እናመሰግናለን። አድማጮች፣ የኖቤል የሰላም ሽልማትና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተሸላሚ መሆን ያነጋገሩ ሐሳቦችን በተከታታይ ሰሞኑን በምሽት ዝግጅቶቻችን እናቀርባለን። አንድምታውን የተመለከተም ትንታኔም ይኖረናል። አሁን ለምሽቱ የመጨረሻ ወዳደረግነው ዝግጅት እንውሰዳችሁ። የአዲስ አበባ ባላደራ ምክር ቤት እያለ ራሱን የሚጠራው ቡድን በስድስት ነጥቦች ዙሪያ በመስቀል አደባባይ ሰላማዊ ሰልፍ ጠርቷል። የሰላማዊ ሰልፉን እውቅና የሚነፍግ መልስ ከሚመለከተው የመንግስት አካል ከተሰጠ ግን ሰላማዊ ሰልፉ እንደማይኖር የምክር ቤቱ አመራር አካላት አስታውቀዋል። መለስካቸውማ ተከታትሎታል።
የአዲስ አበባ ባላደራ ምክር ቤት እየተባለ የሚጠራው አካል ዛሬ ከቀትር በፊት በሰጠው ጋዜጣዊ መግለጫ እንዳስታወቀው ጥቅምት 2 ቀን 2012 ዓ.ም ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 8 ሰዓት የሚዘልቅ ሰላማዊ ሰልፍ በመስቀል አደባባይ ጠርቷል። በሀገራችን ብዙ ሕዝብ ዋጋ የከፈለበት የዴሞክራሲና ፍትህ ጥያቄዎች በገዢው ፓርቲ ውስጥና ከገዢው ፓርቲ ውጭ ባሉ ጽንፈኞች መጠለፋቸውን ለመቃወም እንዲሁም ገዢው ፓርቲ አካሄዱን በአፋጣኝ እንዲያስተካክል ለማሳሰብ ሰላማዊ ሰልፉን እንደጠራውም የምክር ቤቱ መግለጫ ይናገራል። ከዚህም ጋር ሰላማዊ ሰልፉ ሌሎች አምስት ግቦች እንዳሉት ይዘረዝራል። በሐሳባቸውና በፖለቲካ ልዩነታቸው የታሰሩ ዜጎች እንዳሉ በመጥቀስ እነዚህ እስረኞች በአስቸኳይ እንዲፈቱ የሚለውና በአዲስ አበባ ከተማ ሕዝብ ላይ ልዩ መብትና ጥቅም አለን በሚሉ ቡድኖችና ግለሰቦች እየተካሄደ ያለውን የመብት ጥሰት ለመቃወምና መላ ኢትዮጵያውያን እኩል መብት ያላቸው መሆኑን ማሳሰብ የሚሉት ከሰልፉ ዓላማዎች መካከል እንደሆነ የጽሑፍ መግለጫው ያስረዳል። ይህ ሰላማዊ ሰልፍ ያለምንም ልዩነት እንዲካሄድም ጥሪ ቀርቧል። የምክር ቤቱ አባል አቶ ሄኖክ አክሊሉ
ይህ ሰላማዊ ሰልፍ የሀገራችን ሕዝብ ብዙ ዋጋ የከፈለበት የዲሞክራሲ፣ የፍትህ፣ የሰላም፣ የፍቅርና አንድነት ጥያቄዎች በህጋዊና ሰላማዊ መንገድ እንዲከበሩ የሚጠየቅበት መሆኑን በመረዳት በብሔር፣ ቋንቋ፣ ሃይማኖት፣ ርዕዮተ ዓለም ወይም የፖለቲካ መስመር ሳይለይ ሁላችንም ንቁ ተሳታፊ እንዲሆን
ምክር ቤቱ ጋዜጣዊ መግለጫውን በሚሰጥበት ወቅት ከጽህፈት ቤቱ ቅጽር ግቢ ውጪ በመሆን የኦሮምኛ ተናጋሪ የሆኑ ወጣቶች የተቃውሞ ድምፅ እያሰሙ ለማወክ ሙከራ ሲያደርጉ ተስተውሏል። የፖሊስ ኃይልም ከመግለጫው በኋላና በፊት በስፍራው ተሰማርቷል። የምክር ቤቱ መሪ አቶ እስክንድር ነጋ በተቃውሞ ድምፅ መካከል ይህን ብለው ነበረ።
እሺ እንሂድ። በነገራችን ላይ እነሱ ሀሳባቸውን የመግለጽ መብት አላቸው። እኛ በዛ ላይ ቅሬታ የለንም። በስርዓት እንዲሆን ብቻ ነው የምንጠይቀው። በስርዓት እንዲሆን ነው እንጂ የምንጠይቀው የአዲስ አበባ ባላደራ ምክር ቤትን፣ ሰላማዊ ሰልፉን፣ የያዝነውን አቋም ከምንም በላይ እኛ ከያዝነው አቋም በላይ ዋጋ የምንሰጠው የእነሱ የመቃወም መብት ነው። ለምን በእነሱ የመቃወም መብት ውስጥ የእኛ መብት አለ። መብታችን የተሳሰረ ነው። የአንድ ሳንቲም ሁለት ግልባጭ ነው እና ቅሬታ እንደሌለን ህዝብ እንዲመዘግብልን እንፈልጋለን።
ምክር ቤቱ ይህን ሰላማዊ ሰልፍ እንደሚያደርግ ለአዲስ አበባ ከተማ አስተዳደር ሰላማዊ ሰልፍና ህዝባዊ ስብሰባ ጽህፈት ቤት ያስገባውን ይፋ ደብዳቤ ቅጅም ለጋዜጠኞች አድሏል። ይህ ሰልፍ ከዚህ በኋላ በሚመለከተው የመንግሥት አካል ቢከለከልስ ምን ታደርጋላችሁ ለሚለው ጥያቄ አቶ እስክንድር ነጋ ምላሽ ሰጥተዋል። የመገናኛ ብዙሃን ባለሙያዎችም ሆኑ ማኅበራዊ መገናኛ ብዙሃን ግጭት ቀስቃሽ ዘገባዎች ከማስተላለፍና ከማሰራጨት እንዲቆጠቡ የሰልፉ ጠሪዎች ተማጽነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጅት ታየነን። ፕሮግራማችንን ያቀናበረችው ብርሃን ኃይሉ ነች። በእኛ በኩል በሰላም እደሩ። የትግርኛ ስርጭት ይቀጥላል። ነገ በ3 ሰዓት እንገናኛለን። ደህና እደሩ።